ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በተጨማሪም በ15700 ኪሎ ሄርዝ ላይም በጥራት እንደመጣለን። ከዋሽንግተን በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 11 2009 ዓ ም ዝግጅታችን ተጀመረ። ጤና ይስጥልን አድማጮች፣ እንደምን አመሽታችኋል?
ጤና ይስጥልን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። በኢትዮጵያ ወቅታዊ ሁኔታ ዙሪያ የተጠናቀሩ በርከት ያሉ ዘገባዎች ያካተተ ቅንብር ይዘናል ዛሬ።
በውጭ ሀገር ነዋሪ ኦሮሞዎች ዛሬ ዋሽንግተን ውስጥ የተቃውሞ ሰልፍ አካሂደዋል። በምሽቱ አብይ ርዕስ ይዘነዋል።
አስቸኳይ ጊዜ አዋጁ ተግባራዊ ከሆነ ወዲህ ከ1600 በላይ ሰዎች ታስረዋል። ሂውማን ራይትስ ዎች አዋጁ ተቃዋሚዎች ከጀመሩበት ጊዜ አንስቶ ሲፈጸም የነበረውን እርምጃ ይፋዊ ለማድረግ የታለመ ሳይሆን አይቀርም ይላል።
በሌላ በኩል የፌዴራል ጠቅላይ አቃቢ ሕጉ አዋጁ ስራ ላይ በዋለ በቀናት ውስጥ ውጤታማ ሆኗል እያሉ ነው። ዘገባዎች ይኖሩናል።
ስለ አስቸኳይ ጊዜ አዋጁ ነዋሪዎች ለመሆኑ ምን ይላሉ ጠይቀናል። ሌሎች ቅንብሮችም አሉ።
በነገራችን ላይ ቀደም ሲል አዲሱ እንዳለው ዝግጅታችንን በተሻለ ጥራት ለማድመጥ እንድትችሉ በማለት ያከልነው የስርጭት መስመር አለ። በድጋሚ ለማስታወስ 15700 ኪሎ ሄርትስ ነው፣ ፈልጉን። ብርሃን ኃይሉ ፕሮግራማችንን ትመራለች። ወደ ዓለም ዜና እንለፍ።
ካለፈው መስከረም 28 ቀን ጀምሮ ስራ ላይ የዋለው የኢትዮጵያው የአስቸኳይ ጊዜ አዋጅ ይበልጥ ያተኮረው መንግስትን የማይደግፉትንና የሰላ ሂስ የሚሰነዝሩበትን ጸጥ ለማድረግ እንዲሁም ተቃዋሚዎች ሳይሆኑ አይቀሩም የሚባሉ ተጠርጣሪዎችን ለማሰር መሆኑን ከአገሪቱ የሚወጡ አያሌ ዘገባዎች አመልክተዋል። የኢትዮጵያ መንግስት ቀንደኛ መሪዎች ወይም ወሮበሎች ያላቸውን ከአንድ ሺህ በላይ ዜጎችን በቁጥጥር ስር እንዳዋለ መንግስታዊ መገናኛ አውታር ፋና ዘግቧል። በፋና ዘገባ መሰረት 93 ኢትዮጵያውያን የታሰሩበት ሰሜን ጎንደር፣ 110 ኢትዮጵያውያን የታሰሩበት የኦሮሚያው ክልል ቄለም ወረዳ፣ 302 ኢትዮጵያውያን የታሰሩበት የኦሮሚያው ጉጂ ክልል፣ 670 ኢትዮጵያውያን የታሰሩበት ምዕራባዊ አርሲ ክልል ከፍተኛ ተቃውሞ የሚካሄድባቸው አካባቢዎች ናቸው። የፋና ዘገባ እንዳመለከተው ቀደም ሲል የተጠቀሱት አሃዞች የታሳሪዎቹን ድምር 1175 ያደርሰዋል። ይህ በእንዲህ እንዳለ ሂውማን ራይትስ ዎች በሰጠው መግለጫ መሰረት የኢትዮጵያ ባለሥልጣናት በአስቸኳይ ጊዜ አዋጁ መሰረት ቢያንስ 1600 ሰዎችን አስረዋል። የሰብአዊ መብት ድርጅቱ ሂውማን ራይትስ ዎች እንደሚለው አዋጁ ተቃውሞ ከተጀመረበት ከአንድ ዓመት በፊት አንስቶ መንግስት ሲያካሄድ የነበረውን ተግባር ኦፊሴላዊ ሳያደርገው አልቀረም። የአሜሪካ ድምጿ ጂል ክሬግ ከናይሮቢ የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የኢትዮጵያ መንግስት ካለፈው ዓመት ወዲህ ሲካሄድ ለቆየው ተቃውሞ የሰጠው ምላሽ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ ነው። አዋጁ ሀሳብን በመግለጽ በመናገርና በመንቀሳቀስ ላይ እገዳ ደንግጓል። የጸጥታ ኃይሎች ካለ ፍርድ ቤት ትዕዛዝ ተጠርጣሪዎችን እንዲያስሩ፣ ሰዎቹንና መኖሪያ ቤታቸውን እንዲፈትሹ ይፈቅዳል። ሰዎች የኦሮሚያ ሚዲያ መረብንና ኢሳትን ለመሳሰሉት ሚዲያ ተደራሽነት እንዳይኖራቸው ተከልክሏል። ባለሥልጣኖች በሀገሪቱ ሰላምና ጸጥታ ላይ አደጋ ይጥላል የተባለውን ማንኛውንም የመገናኛ ምንጭን የማገድ ስልጣን አላቸው። ጀዋር መሐመድ ሚኒሶታ ከተባለው የዩናይትድ ስቴትስ ክፍለ ግዛት ወደ ኢትዮጵያ የሚተላለፈው የኦሮሚያ ሚዲያ መረብ ዋና ዳይሬክተር ነው።
የኦሮሚያ ሚዲያ መረብን ሲያጠቁ ይህ የመጀመሪያ ጊዜ አይደለም። ካለፉት ሁለት ዓመታት ተኩል ወዲህ 15 ጊዜ አፍነውናል። ሲያደርጉት የቆዩት ነው አሁን ሕጋዊ ሆነው። የቴሌቪዥኑን ስርጭት የሚመለከቱትን ሰዎች ሲያስሩ ቆይተዋል። በአጠቃላይ በተለይም በኦሮሚያ የአስቸኳይ ጊዜው አዋጅ አዲስ ነገር አይደለም።
በሂማን ራይትስ ዋች ስለ አፍሪቃ ቀንድ ጥናት የሚያካሂዱት ፊሊክስ ሆርንም ባለሥልጣኖች ሲያደርጉት የቆየውን ነው ኦፊሴላዊ ያደረጉት የሚል ስጋት እንዳላቸው ገልጸዋል።
I think that's one of the concerns we have about the state of emergency is it just codifies
ካሉን ስጋቶች አንዱ የአስቸኳይ ጊዜ አዋጁ ተቃውሞ ከተጀመረበት ጊዜ አንስቶ ሲደረግ የነበረውን ሕጋዊ ያደርጋል የሚል ነው። አሁን የምንሰማው በተለያዩ የሀገሪቱ ክፍሎች ከበፊቱ የበዙ ወታደሮች እንዳሉ ነው። የማሰሩ ተግባርም እንዲሁ ከፍ ብሏል።
በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ 1645 ሰዎች እንደታሰሩ መንግሥት ገልጿል። ዩናይትድ ስቴትስ የተደነገጉት እገዳዎችና ካለ ፍርድ ቤት ማዘዣ ማሰር መፈቀዱ እንዳሳሰባት ገልጻለች። እንዲህ አይነቱ ዘዴ ከቅርብ ጊዜያት ወዲህ የተፈጠረውን የፖለቲካ ቀውስ ሊያረግብ ያልቻለውን ምላሽ ያጠናክራል ብላለች። ከኢትዮጵያ የኮሚኒኬሽንስ ሚኒስትር ምላሽ ለማግኘት የተደረገው ተደጋጋሚ ጥረት ምላሽ አላገኘም።
ደቡብ አፍሪቃ ከዓለም አቀፉ የወንጀል ችሎት ከአይሲሲ ወጥቻለሁ ስትል አስታወቀች። የደቡብ አፍሪቃ የፍትህ ሚኒስትር ማይክል ማሱታ ዛሬ አርብ በሰጡት ቃል አገራቸው ከዚህ የሮማውያንን ሕግ ከሚተገብረው ፍርድ ቤት እንድትወጣ የሚያስችላትን ደንብ ለማጽደቅ ምክር ቤታቸው እንደሚወያይበት ገልጸዋል። ይህ የደቡብ አፍሪቃ ከአይሲሲ የመውጣት ውሳኔ ከዚህ ቀደም የሱዳኑ ፕሬዚደንት ኦመር አልበሽር በአፍሪቃ የመሪዎች ስብሰባ ላይ ለመካፈል ደቡብ አፍሪቃ በመሄዳቸው ምክንያት የተነሳውን ውዝግብ ያስታውሳል። እናም በዚህ ሕግ መሰረት በሰው ልጅ ፍጡር ላይ ወንጀል ፈጽመዋል የተባሉት ፕሬዚደንት አልበሽር በአይሲሲ ይፈለጉ ስለነበረ ደቡብ አፍሪቃ ልታስራቸው በተገባት ነበር፣ ማሰር ነበረባት ማለት ነው። ፕሬዚደንት አልበሽር ግን ያንን ክስ አስተባብለውታል።
ከትናንት በስቲያ ረቡዕ በሜዲትሬኒያን የሊቢያው ወደብ ከ200 በላይ ስደተኞችና ፍልሰተኞች ከሞት መትረፋቸው ተገልጧል። ባህር ውስጥ የሰጠሙ ግን ቢያንስ የአምስት ሰዎች አስከሬን ተገኝቷል። በዚህ የህይወት አድን ስራ የተባበሩት መንግስታቱ ሴቭ ዘ ችልድረን ድርጅት ተሳታፊ ነበር። ሊቢያ ውስጥ ስራ ላይ የነበሩ አንዳንዶቹ ፍልሰተኞች ሲናገሩ ለጋዜጠኞች ለሰሩበት የሚሰጣቸው ክፍያ ምግብ ብቻ ነበረ። ፍልሰተኞቹ ወደ ኢጣሊያ እንደሚወሰዱም ተነግሯል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጥንታዊቱ የአሌፖ ምስራቃዊ ከተማ የሚካሄደው ጦርነት ባለመቆሙ በሶሪያዋ አሌፖ ከተማ የቆሰሉና የታመሙ ሲቪሎችን ከከተማዋ አስወጥቶ ለማከም የተያዘው እቅድ ለሌላ ጊዜ መተላለፉን የተባበሩት መንግስታት አስታወቀ። በውጊያ የተጠመዱት ወገኖች የደህንነት ዋስትና መስጠት ባለመቻላቸው ነው እቅዱ ለሌላ ጊዜ መተላለፉ ዛሬ የተገለጸው። ቀደም ብሎ በወጣው መርሃ ግብር መሰረት ህሙማኑንና ቁስለኞችን የማዘዋወር እቅዱ ተግባራዊ የሚሆነው ዛሬ አርብ እንደነበረ የገለጹት የተባበሩት መንግስታት ድርጅት የሰብአዊ እርዳታ አገልግሎት ቃል አቀባይ ሄንስ ላርክ አስፈላጊ ነገሮች በሙሉ እንዳልተሟሉም አመልክተዋል። የተባበሩት መንግስታት ድርጅትና የአሌፖ ህዝብ አስቸጋሪ ሁኔታ ውስጥ መሆናቸውን ከመግለጽ ባለፈ ሩሲያ ቀደም ብላ ላወጣችው እቅድ የትኛዎቹ ወገኖች እንቅፋት እንደሆኑ ላርክ አላብራሩም። የአየር ጥቃቱ ለ24 ሰዓታት እስከ ትናንትና ሐሙስ ነበር እንዲቋረጥ ወይም እንዲቆም ሶሪያና ሩሲያ በተስማሙበት መሰረት ሁለቱም 8 ኮሪደሮች መክፈታቸው ይታወሳል። ይህ በዚህ እንዳለ ሰሜን ሶሪያ በምትገኘው የአሌፖ ምስራቃዊ ከተማ ላይ የሚካሄደው ከበባና የቦምብ ድብደባው ታሪካዊ የወንጀል ድርጊት መሆኑን የተባበሩት መንግስታት የሰብአዊ መብቶች ከፍተኛው ኮሚሽነር ዛይድ ራድ አል ሁሴን ተናገሩ። 47ቱ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባላት ሁኔታውን ለዓለም አቀፉ የወንጀል ችሎት ፍርድ ቤት እንዲያሳውቁም ኮሚሽነሩ ጥሪ አቅርበዋል። የሶሪያው ዓለም አቀፍ የምርመራ ኮሚሽን ሊቀመንበር ፓውሎ ሴርጊዮ ፒኔሮ በበኩላቸው በግጭቱ የሚሳተፉት ወገኖች በሙሉ ወንጀለኞች በመሆናቸው ይስማሙና ለፍርድ መቅረብ እንዳለባቸውም ያሳስባሉ።
የጦር ወንጀሎችን የሚያራምዱ በሰብአዊ ፍጡሮች ላይም ወንጀል የሚፈጽሙ ናቸው። ይህ የሚያቆመው ደግሞ እነዚህ ሰዎች ለፍርድ ሲቀርቡ ብቻ ነው። ለዚህም ነው ጉዳዩ ወደ ዓለም አቀፉ የወንጀል ችሎት መቅረብ ያለበት።
የእንግሊዙ የአፍሪቃና የመካከለኛው ምስራቅ ሚኒስትር ቶባያስ ኤልውድ ሶሪያና ሩሲያ ላይ ቁጣ አዘል ትችት ሰንዝረዋል።
Hospitals have been bombed repeatedly. Hundreds of civilians, many of them children, have been killed.
ሆስፒታሎች በተደጋጋሚ በቦምብ ተደብድበዋል። የአልበሽር ገዢ መደብና ሩሲያ ምስራቃዊ አሌፖ ላይ ጥቃት ማካሄድ ከጀመሩበት ጊዜ አንስቶ በብዙዎቹ ህፃናት የሆኑበት አያሌ መቶ ሲቪሎች ተገድለዋል።
የሩሲያው አምባሳደር በበኩላቸው ብሪታንያንና ሸሪኮቿን ይከሳሉ። ምክንያታቸውን ሲያብራሩም ሽብርተኞችን በማስጠለል እንዲደራጁ ያደርጋሉ፣ በዚህም የጭካኔ ተግባራቸውን ይፈጽማሉ ብለዋል። ይህ የብሪታንያ ክስ ይላሉ የሶሪያው ወኪል ደግሞ መሰረተ ቢስ ነው።
በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተርና የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶገን አይሲስን ከሶሪያና ከኢራቅ ማስወጣት ስለሚቻልበት ሁኔታ ዛሬ አንካራ ላይ ተገናኝተው ውይይት አድርገዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥቅምት 11 2009 ዓ.ም ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይና
አዲሱ አበበንን። የዓለም ዜናውን አደመጥን። ወደ ዘገባዎቻችን ከማለፋችን አስቀድሞ በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ይህን ባጭሩ እናሰማ።
እኔ እፈራለሁ። ለምን አልፈራም? ሰው ነኝ አይደለም እንደ አገሪቱ ውስጥ ስለምኖረው ይፈራለሁ እንጂ ይፈራለሁ፣ በስጋት ይኖራለሁ። ዛሬ ነገ እያልኩ ይኖራለሁ። እግዚአብሔርን እየለመንኩ ይኖራለሁ። እንደ ሰዎቹ ምን በፍራቻ ይኖራለሁ።
ስለ አስቸኳይ ጊዜ አዋጁ ካነጋገርናቸው ነዋሪዎች መካከል ያንዱን ነው ያሰማናችሁ። ለሁለተኛው አጋማሽ ዝርዝሩን ይዘናል። አሁን ወደ ምሽቱ አብይ ርዕስ እንሻገራለን።
በዋሽንግተን ዲሲ የኦሮሞ ማህበረሰብ ድርጅት ከሰሜን አሜሪካ የኦሮሞ ማህበረሰብ ማህበር ጋር በመተባበር የጠሩት ሰላማዊ ሰልፍ ዛሬ በዋይት ሀውስ፣ በዓለም ባንክና በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ ተካሂደዋል። ከዛሬው ሰልፍ ተከትሎ ተቃውሟቸውን በረሃብ አድማ ለመግለጥ እቅድ ያላቸው ተሳታፊዎችም እንዳሉ ተነግሯል። የሰልፉ አደራጆች የሰልፉ ዓላማ የኢትዮጵያ መንግስት በኦሮሞችና በሌላውም የኢትዮጵያ ሕዝብ ላይ የሚፈጽመውን አረመኔያዊ ወንጀል ለማጋለጥ ነው ሲሉ ባወጡት መግለጫ አስታውቀዋል። ሰልፉን እየተከታተለ ያለው ሄኖክ ሰማግዜር እና ሰለሞን አባተ አናግሮታል።
እንደምንዋል ሰለሞን፣
የት ነው ያለኸው አሁን?
አሁን የምንገኘው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በራፍ ላይ ነው። ዛሬ እንግዲህ በዋሽንግተን ዲሲ አካባቢው እንዲሁም ከሌሎች አካባቢዎች የተሰበሰቡ የኦሮሞ ማህበረሰብ ኢትዮጵያውያን፣ አሜሪካውያን እዚህ ተሰብስበው ነው የዋሉት። በዋይት ሀውስ ቤተ መንግስት በኦሮሚያ የሚፈጠሩ የሰብአዊ መብት ጥሰቶች፣ ግድያዎች እና እስራቶች በጣም እንደሚያሳስቧቸው የኢትዮጵያ መንግስት አጋር የሆነው የኦባማ አስተዳደር እና የዩናይትድ ስቴትስ መንግስት ለኢትዮጵያ መንግስት የሚሰጠውን እርዳታ እንዲያቆም የተማጸኑበት፣ ጥያቄያቸውን ያቀረቡበት፣ ግድያዎቹን ያወገዙበት ሰላማዊ ሰልፍ አካሂደዋል። ከዛ በማስከተል ያው ዋናው ነገር እንደዚህ አይነት እነሱ በዜጎቻችን ላይ ግድያ ይፈጽምብናል ላሉት መንግስት የሚሰጠውን የገንዘብ ድጋፍም ሲቃወሙ ስለነበር የዓለም ባንክ ቢሮ እና የአይኤምኤፍ ቢሮ በመሄድ ለዓለም ባንክ ፕሬዚዳንት በቀጥታ ደብዳቤያቸውን በወኪላቸው በኩል አስገብተዋል። ወኪሉም ተቀብለዋቸው የዓለም ባንክ በቅርቡ በኢትዮጵያ ዙሪያ ያወጣውን የጋዜጣዊ መግለጫ እንደ ምላሽ ሰጥተዋቸዋል። በዚህ አሁን በምንገኝበት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎችም መጥተው አነጋግረዋቸው ጥያቄዎቻቸውን አስገብተው አሁን ሰልፉ እየተበተነ ነው።
ከየት ነው እነዚህ ተሳታፊዎች የመጡት?
ከዋሽንግተን ዲሲ፣ ከፊላደልፊያ የመጡ ሰዎች አሉ። ከተለያዩ ቦታዎች የተሰበሰቡ ሰዎች ናቸው። በርካታዎቹን አነጋግሬያቸዋለሁ። እናቶች፣ ሴቶች፣ እንደዚሁም ደግሞ በዚህ በማህበረሰቡ ውስጥ ለውጥ እንዲመጣ የሚያቀነቅኑ እንደዚሁም ነዋሪዎች ነው የተሰበሰቡት። ድምጻቸውን ከፍ አድርገው ነው በኢትዮጵያ ያለው የሰብአዊ መብት ጥሰት፣ በኦሮሚያ የሚደረገው ግድያ፣ በተለይ የኢሬቻ በዓል ላይ የተፈጸመው ሁኔታን አስመልክቶ የኢትዮጵያ መንግስት እጁ እንዳለበት ነው የሚያምኑት እዚህ የተሰበሰቡት በሙሉ። በእርግጥ እንደምናውቀው የኢትዮጵያ መንግስት ደግሞ የጸረ ሰላም ኃይሎች ይህንን አደጋ ፈጠሩ ሲል መስማታችን ይታወሳል። እዚህ ያሉት ግን ይህንን በፍጹም የሚያምኑ ሰዎች አይደሉም።
ከወርልድ ባንክም ቢሆን እንደዚህ ወጥቶ ያናገራቸው ሰው ነበረ?
አዎ፣ ለዓለም ባንክ ፕሬዚደንት በቀጥታ ነው ደብዳቤያቸውን ያስገቡት። በወኪላቸው በኩል ተቀብለዋቸዋል። እንደ ምላሽ ደግሞ የዓለም ባንክ በኢትዮጵያ ሰሞኑን ያወጣውን የጋዜጣዊ መግለጫ እንደ ምላሽ ሰጥተዋቸዋል። በዚህ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎች መጥተው ጥያቄያቸውን ተቀብለው ምላሻቸውን ሰጥተዋቸዋል።
በቁጥራቸው መገመት ይችላል ምን ያህል እንደሆኑ?
አዎ፣ በጥቂት መቶዎች የሚቆጠሩ ሰዎች ናቸው የተሰበሰቡት ዛሬ ከዋይት ሀውስ ጀምሮ። እንግዲህ ረጅም ሰልፍ ነው ያካሄዱት ወደ ዓለም ባንክ፣ ከዛ አልፎ ደግሞ እዚህ የውጭ ጉዳይ መስሪያ ቤቱ ድረስ በርካታ ሰው ነገር።
እስኪ አንዳንድ ሰዎች ላነጋግር። እዚህ ካዘጋጁት መካከል ዶክተር ጉለማ ይገኛሉ። ጤና ይስጥልኝ ዶክተር ጉለማ።
ጤና ይስጥልኝ።
እስኪ የዛሬውን ሰላማዊ
ሰልፍ የተለያዩ ከተለያዩ ከተማ የመጡ የኦሮሞ ተወላጆች በኢሬቻ በዓል ላይ በኦሮሞ ብሔረሰብ እና በበዓሉ ላይ በተሳተፉ ሰዎች ላይ በደረሰው አደጋ በጣም ይህንን ችግር ለአሜሪካን መንግስት፣ ለወርልድ ባንክ እና ለአይኤምኤፍ ባለስልጣናት ለማስታወቅ እና እነሱም የሚቻላቸው ሆኖ እንዲያደርጉ ይህ አይነት ችግር እንዳይፈጠር የተፈጠረውን ደግሞ በደንብ ተጣርቶ ወንጀሉ እነዚህ ሰዎች እንዲጠየቁበት ለመጠየቅ ነው ዛሬ እዚህ የተሰበሰብ ነው።
ከየት ከየት አካባቢ ነው ዛሬ የተሰበሰባችሁት? በርካታ ሰዎች ይታዩኛል፣ እናቶች ልጆቻቸውን ይዘው እዚህ የመጡ ይታዩኛል። ከየት ከየት አካባቢ ነው?
ከዲሲ ከባልቲሞር የመጡ አሉ። ለምሳሌ ከአትላንታ ጆርጂያ፣ ከፔንስልቬኒያ፣ ከኒውዮርክ፣ ከኦሃዮ፣ ኮሎምበስ ኦሃዮ እና ከሚሽጋን እንዲሁም ከሺካጎ ሚን አልፎ የመጡ ብዙ ሰዎች አሉ በዚህ ላይ ለመሳተፍ።
ያስተልል ስሞትም አለ።
ስሜ ገለሰል ገን እባላለሁ። ዛሬ እዚህ የመጣሁት ከኢትዮጵያ መንግስት በኢሬቻ ላይ ለተሰበሰቡ ባህላቸውንና ቋንቋቸውን ለማሳደግ እንዲሁም እግዚአብሔርን በየአመቱ እዛ በመገኘት በሚያከብሩበት ሰዓት መንግስቱ በተለያየ መንገድ ህዝቡን ለመጨረስ ወስኖ ስለተነሳ ወዳድ አስከብሮ እዛ ላይ የተገኙት ወጣቶችና አዛውንቶች፣ ህጻናትና ሴቶች፣ እርጉዝ ሴት ሁሉ ገደል ውስጥ ገብተው እንዲያድሩ በማድረጉ ያ በማንኛውም ዓለም ላይ አንድ መንግስት የራሱን ህዝብ ነገ የሚያስተዳድረውን የወደፊት ትውልድ መቅጨት እንደሌለበት፣ ሀገር ማስተዳደር ማለት ህዝብ መፍጀት እንዳልሆነ ይሄንን ለመቃወምና እዚህ አሜሪካ ውስጥ ደግሞ በመሆን ወርልድ ባንክ ገንዘብ ፈንድ ስለሚያደርጋቸው ያንን ፈንድ እንዳይሰጡ ለመቃወም እንዲሁም የአሜሪካ መንግስት ፕሬዚዳንት ኦባማ ብዙ ሚሊዮን ገንዘብ ፈንድ ያደርጋሉ፣ ያ ገንዘብ ደግሞ ለተላክለት ነገር አይደለም የሚውለው ለመሳሪያና ለራሳቸው ጥቅም ለራሳቸው መፈንጫ እንጂ ለአገር ስለማይውል እንዲህ አይነቱ እገዛ ለኢትዮጵያ መንግስት መደረግ የለበትም።
እነኚህ ፎቶግራፎች የነማን እንደሆኑ ለምን ዛሬ ይዘው እንደወጡ ቢነግሩን።
እነዚህ ፎቶግራፎች በተለያየ ጊዜ በኦሮሚያ ክልል ላይ የሚገኙ ወጣቶች ያለ ጥፋታቸው በሰላማዊ መንገድ በሚሄዱበት ጊዜ በስናፐርና በጥይት ተመተው የወደቁ ናቸው። እቺ ልጅ ስሟ ሰብሪና ይባላል። ሰብሪና በምስራቅ ሐረርጌ ነው የተወለደችው። እናቷ አቅመ ደካማ ስለነበረች እናቷንና ጠቅላላ 10 ቤተሰቦችን ሻይ በመሸጥ መንገድ ላይ ቁጭ ብላ በጠራራና በዝናብ ላይ ተቀምጣ ቤተሰቦች እህቶቿን እያስተማረች ትምህርቷን ከአስረኛ አቋርጣ የነበረች ወጣት በመንገድ ላይ ቀጫዋል። እና እንደዚህ ያሉ ተማሪዎች፣ ወጣት ተማሪዎች፣ ኢንጂነሮች፣ እነዚህን የመሳሰሉት ወጥተው መውጣታቸውን እንጂ መግቢያቸውን አያውቁም። ይህንን ያደርጋል የኢትዮጵያ መንግስት? ለወጣቶች ደንታ የለውም፣ ለህዝቡ ደንታ የለውም። ይሄ ለምን ይሆናል? ህዝብን ከፈጀ ማንን ነው ነገ የሚያስተዳድረው? ያቁም ለማለት ነው ይህንን ተሸክሜ ለተመልካቾች ለማሳየት የመጣሁት።
ሰላም አልበል። ስምሽን?
ፍርቄ እባላለሁ።
ዛሬ ከየት እንደመጣሽና ለምን እንደመጣሽ ብትገልጪ።
ዋሽንግተን ዲሲ ነኝ። የመጣሁበት ዋናው ምክንያት በኢሬቻ ላይ የተደረገውን የዘር ማጥፋት ዘመቻን ለመቃወም ነው የመጣሁት። በኢሬቻ ላይ የተደረገው የዘር ማጥፋት ዘመቻ በጣም አሳዛኝና ተሰምቶ የማይታወቅ በተወሰነ ሰዓት ውስጥ 600 ሰው የሞተበት በጣም የሚያሳዝን የማይሰማው ጫካኝ አረመኔ መንግስት መሆኑን እቃወማለሁ። በዚህ ይንን መንግስት በጣም አርጌ ነው መቃወመው። ምክንያቱም ብዙ ነው የተጎዳ ነው፣ ህዝባችን ብዙ ተጎዳ። ኦሮሞ ብቻ ሳይሆን ሌላ ህዝብም ተጎድቷል። አማራው፣ ኮንሶው፣ ጋምቤላው፣ በዛ አካባቢ ያሉት ህብረተሰቦች ሁሉ ተጎድተዋልና ይሄ መንግስት ሊነሳ ይገባል። ህዝብን የሚጨፈጭፍ ህዝብን፣ ህጻናትን፣ እርጉዝ ሴትን ሳይል በጭካኔ እየጨረሰ ያለ መንግስት ነው።
የኢትዮጵያ መንግስት በኢሬቻ የተፈጠረውን ሁኔታ አስመልክቶ በሰጠው መግለጫ እነሱ ባሉት ጥቅሱ ጸረ ሰላም ኃይሎች ያስነሱት እንደሆነ ሲገልጽ ነበረ። አንቺ እንዴት ታየዋለሽ? ለህዝቡ መንግስት የሰጠውን መልስ
ጸረ ኃይል እነሱ ራሳቸው ናቸው። ምክንያቱም ህብረተሰቡ ለአምልኮ ነው የወጣው፣ እግዚአብሔርን ለማመስገን ነው የወጣው። ለጥፋት አይደለም የወጣው ህዝቡ በዛ ስርዓት ላይ በዛ አምልኮ ላይ የሚፈልገውን ማውገዝ የሚፈልገውን መመረቅ ይችላል፣ መብቱ ነው። በኢሬቻ ላይ ማለት ነው። ህዝቡ ምንም ያደረገው ነገር የለም። ሌላ ተቃዋሚ አሸባሪ መጥቶ የሰራው ነገር የለም።
ሄኖክ ሰማእግዜርን ለዘገባው እናመሰግናለን። አድማጮች፣ ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የምሽቱን አብይ ርዕስ ነበር። ወደ ትንታኔው መጽሔት ዘገባዎች እናልፋለን።
የአስቸኳይ ጊዜ አዋጁ ተግባራዊ መደረግ በጀመረ በቀናት ውስጥ ውጤት እያስገኘ መሆኑን የፌዴራል አቃቤ ሕግ አስታውቀዋል። በተለያዩ አካባቢዎች ይታዩ የነበሩ የሰላምና ጸጥታ ሁኔታዎች እየተሻሻሉ መምጣታቸውን ነው ጠቅላይ አቃቤ ሕጉ ጌታቸው አምባዬ ለሀገር ውስጥ መገናኛ ብዙሃን የገለጡት። እስክንድር ፍሬው ዘገባ አልኳል።
የአስቸኳይ ጊዜ አዋጁ ከወጣ ተግባራዊ መደረግም ከጀመረ ቀናት ተቆጥረዋል። በተለይ አዋጁን ተከትሎ በወጣው መመሪያ ላይ ለዜጎች ግልጽ ያልሆኑ ጥያቄም የሚያስነሱ ክፍሎች እንዳሉ ግን ታይቷል። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ለአገር ውስጥ የመገናኛ ብዙሃን መግለጫ የሰጡትም ይህንን ለማብራራት ይመስላል። በእርሳቸው አገላለጽ በመመሪያው ላይ ብዥታ የሚፈጥሩ ጥያቄም የሚያስነሱ ነጥቦች አሉ። እናም ጠቅላይ አቃቤ ሕጉ እነዚህን ሁኔታዎች ግልጽ ለማድረግ ሞክረዋል። የሰዓት እላፊን በተመለከተ ለምሳሌ እስካሁን የሚመለከተው የኢንቨስትመንት ቦታዎችን ብቻ እንደሆነ ጠቁመዋል። እስካሁን ከኢንቨስትመንት ተቋማት ውጭ ላሉ ቦታዎች የተጣለ የሰዓት እላፊ እንደሌለም ነው ያብራሩት።
አንቀጽ 23 ላይ የተቀመጠው ጉዳይ የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስፈላጊ ናቸው ባላቸው ቦታዎች ላይ የሰዓት እላፊ ገደብ ሊጥል ይችላል ነው የሚለው እንጂ የሰዓት እላፊ አሁን ላይ ተጥሏል አይልም። በአሁኑ ሰዓት የሰዓት እላፊ ገደብ ተጥሏል አይልም። ሁለተኛው አንቀጽ ይሄ ነው። ስለዚህ የውከትና የብጥብጡ ስፋትና መጠን አድማስ እየታየ የሚመጡ መሰረታዊ ችግሮች ካሉ ቦታዎችን ይለይና በዚህ ቦታ ላይ የሰዓት እላፊ ከዚህ ጊዜ ጀምሮ እስከዚህ ጊዜ ተገድበዋል ብሎ ማስቀመጥ እንደሚችል ፈቃጅ የሆነ ፕሮቪዥን ያለው ቀደም ብዬ ከገለጽኩት በኢንቨስትመንት ቦታዎች አካባቢ ከሚመለከተው ሰዎች ከ12 ሰዓት ምሽት እስከ 12 ሰዓት ንጋት ከሚከለክለው ባሻገር ማለት ነው።
የአስቸኳይ ጊዜ አዋጁ ከታወጀ በቀናት ውስጥ በተለይ ከሰላምና ጸጥታ አንጻር ውጤት እያስገኘ መሆኑንም ጠቅላይ አቃቤ ሕጉ ተናግረዋል። ይህንን ያብራሩትም በቅርቡ የነበሩ ያሏቸውን ሁኔታዎች በምሳሌነት በመጥቀስ ነው።
ዜጎች ከቦታ ቦታ የመንቀሳቀስ መብታቸው የተገደበ በሚመስል መንገድ ከአዲስ አበባ ወደ ሐዋሳ፣ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍሎች በሰላም ወጥተው መግባት የማይችሉበት አጠቃላይ እንቅስቃሴያቸው የተገደበበት ሁኔታ የነበረ መሆኑን ማየት ይቻላል። ይሄ በመሆኑ የተነሳ 20 እና 30 ደቂቃ ወይንም አንድ ሰዓት የሚጨርሱ የአውሮፕላን በረራ ያለባቸው ቦታዎች ላይ ለመድረስ የኢትዮጵያ አየር መንገድን የመጠባበቅ የአንድ ሳምንት ወረፋ በሚደርስ መንገድ የሚይዙ ቦታዎች እንደነበሩ ማየት ይቻላል። ከዚህ ሐዋሳ ለመድረስ የአንድ ሳምንት ወረፋ።
በኢኮኖሚ እንቅስቃሴው ላይ የነበሩ እንቅፋቶችም በዚሁ አዋጅ ምክንያት እየተወገዱ መሆኑን አቶ ጌታቸው አስረድተዋል።
በዚህ የውከትና የብጥብጥ ወቅት የሚታየው የዕለት ከዕለት እንቅስቃሴና ተግባር የፋብሪካዎች ውድመት፣ የዜጎች ሕይወት መቀጠፍ፣ ቁሳዊ ሀብታችን በየጊዜው የመውደም እነዚህ ሁኔታዎች የዕለት ከዕለት ተግባር ሊመስሉ በሚችሉበት ደረጃ ላይ ውከትና ብጥብጡ እየሰፋና እያደገ የሄደበት ሁኔታ ነበር የነበረው። በዚህም የተነሳ ውከትና ብጥብጡ እየሰፋ በሄደ ቁጥር የትራንስፖርት እንቅስቃሴ የተገታበት፣ ሌላው ቀርቶ ወደ ህዳሴ ግድብ የሚቀርበው ቁሳቁስ ለአንድም ቀን ለሁለትም ቀን በመንገድ መዘጋት ምክንያት የተስተጓጉለበት ሁኔታ ያጋጠመበት ሁኔታዎች ተስተውለዋል። በሌላ በኩል ከውጭ ወደ ሀገር ውስጥ የሚገቡ እቃዎች እንዳይገቡ እንቅፋትን የተፈጠረበት ሁኔታ ነበር። ለምሳሌ አልከ ሱዳን የሚገባ ነዳጅ እንደገባ መተማ ላይ የሚዘጋበት ሁኔታን ተፈጥሮ ነበር። ካስቸኳይ ጊዜ አዋጅ በኋላ ግን እነዚህ ሁኔታዎች መመለስ ይቻሉበትና በተገኘው ሰላምና ደህንነት ወደ ነበሩበት ሁኔታ ለመመለስ የተደረገው ጥረት አንዱ ማሳያና ውጤት መሆኑን መውሰድ መቻል ይኖርብናል።
እንደ ተከላካይ አቃቢ ህግ አባባል ያስቸኳይ ጊዜ አዋጁ ህጋዊ ስርዓቱን ተከትሎ የተፈጸመና የህብረተሰቡን ሰላምና ደህንነት ያስመለሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ዛሬም በተቃዋሚ ፓርቲ አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በጦማሪያኑ በነ ሶሊያና ሽመልስና በአቃቤ ህግ መካከል ባለው ክርክር ውሳኔ አልሰጠም። ለዚህ በምክንያትነት የቀረበው በችሎቱ የአዳዲስ ዳኞች መሰየም ነው። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የተከሳሾች ጠበቃ ውሳኔው በመዘግየቱ ተከሳሾች ላይ ጉዳት ደርሷል ይላሉ። መለስካቸው አመሃ የፍርድ ቤቱን ውሎ ተከታትሎ የሚከተለውን ዘግቧል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ጠዋት እንደተሰየመ አስቀድሞ እንዲቀርቡ ከጠራቸው ባለ ጉዳዮች መካከል እነ አቶ ሀብታሙ አያሌውና እነ ሶሊያና ሽመልስን ነው። በእነ ሀብታሙ አያሌው መዝገብ የቀድሞ አንድነት አመራር አባል አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን ቀርበው ነበረ። አቶ ሀብታሙ አያሌው ለምን እንዳልቀረቡ ፍርድ ቤቱ ጠይቋል። የተከሳሽ ጠበቃ አቶ አምሃ መኮንን አቶ ሀብታሙ አያሌውን በጠና ታሞ በአልጋ ላይ እንደሚገኙና ለዚህም ማስረጃው ከመዝገቡ ጋር ተያይዞ እንደሚገኝ አስረድተዋል። አቃቤ ሕግ በበኩሉ ይህን በመቃወም ተጠሪው እንዲቀርቡ እንዲታዘዝ ፍርድ ቤቱን ጠይቋል። ፍርድ ቤቱ ጉዳዩን መርምሮ እንዳልጨረሰ፣ ሰፊ መዝገብ እንደሆነና ጊዜ እንደሚጠይቅ፣ ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ተለዋጭ ቀጠሮ ለህዳር 6 ቀን 2009 ዓ.ም በመስጠት አቶ ሀብታሙ አያሌው በዕለቱ እንዲገኙ አዟል። በኢንተርኔት አምደኞቹ ማለትም በጦማሪያኑ በነ ሶሊያና ሽመልስ መዝገብም በሌለችበት ክስ ከተመሰረተባት ከሶሊያና ሽመልስ በስተቀር በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ቀርበዋል። ፍርድ ቤቱ በዚህ መዝገብ ላይ ውሳኔ እንዳልሰጠ አስታውቋል። ምክንያቱም መዝገቡ ተመርምሮ እንዳላለቀና ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ለህዳር 6 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአብዛኞቹን መልስ ሰጪዎች ጠበቃ አቶ አማ መኮንንን አስተያየታቸውን ጠይቄያቸው ነበረ።
በእንዲህ አይነት ሁኔታና በተለያየ ምክንያቶች ለውሳኔ እየተባለ ሲቀጠር ሁለቱም መዝገቦች ማለት ይቻላል በትንሹ ከአስር ጊዜ በላይ ነው የሆነው እና በዚህ ሂደት እንግዲህ በእርግጥ ሁሉም ተከሳሾች ከእስር ውጭ ነው ያሉት፣ ከማረሚያ ቤት ወይም ከቀጠሮ እስር ቤት ውጭ ነው ያሉት። ግን በሌላ በኩል ደግሞ በዚህ ይግባኝ ምክንያት የተለያዩ ነጻነቶቻቸው ተገድበው ነው ያሉት። በእነ ሶሊያና ሽመልስ ተጠሪዎች በሙሉ ፓስፖርቶቻቸው ፌዴራል ፖሊስ እጅ ነው ያለው። ይግባኝ ስለቀረበባቸው ተብሎ በዚህ ምክንያት አልተሰጣቸውም። ስለዚህ መንቀሳቀስ እየቻሉ አይደለም። የትምህርትም የሌላም እድል እያገኙ ያ እየተጨናገፈ ነው። በእነ ሀብታሙ አያሌ ጉዳይ ደግሞ ያው እንደሚታወቀው ሀብታሙ አያሌው ራሱ በከፍተኛ የጤና ችግር ላይ ነው ያለው። ስለዚህ የዚህን መዝገቦች ውሳኔ ሁሉም በጉጉት ሲጠብቁ ነበረ። እንግዲህ አልሆነም። አሁንም እንደገና ለህዳር 6 ተቀጥሯል ሁለቱም መዝገብ።
ህገ መንግስታዊ ከሆነው አፋጣኝ ፍትህ ከማግኘት መብት ጋርም ይህ አሰራር የተቃረነ መሆኑንም አብራርተዋል።
በትክክል በህገ መንግስቱ ላይ የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት አላቸው። ተከሳሾች የተፋጠነ ፍትህ እንዲያገኙ ተከሳሾች ራሳቸው ተከራካሪ የሚሆነው የአቃቤ ህግ ተቋምም አስተዋጽኦ ያደርጋል። ከማንም በላይ ግን ይህን መብት በማረጋገጥ ይህን መብት ተግባራዊ በማድረግ በኩል ከፍርድ ቤት ትልቅ ከፍተኛው ድርሻ ይጠበቃል። በተለይ የፍርድ ቤቱ አስተዳደር ተገቢውን የአስተዳደር ስራ በመስራት ዳኞች ያለ ምክንያት የማይቀያየሩበት የሚቀያየሩም ቢሆን እንኳን ቢያንስ በእጃቸው ያሉ ጉዳዮችን እየጨረሱ እንዲሄዱ በማድረግና ሌሎች እንግዲህ ይሄ እኛ አስተያየት ከመስጠት በስተቀር በፍርድ ቤቱ አስተዳደር ውስጥ ጣልቃ ለመግባት አንችልም። ግን ተገቢውን የአስተዳደር ስራ ተሰርቶ ይሄ መብት መከበር መቻል አለበት። እነዚህ ሁለት ጉዳዮች የተፋጠነ ፍትህ የማግኘት መብት እየተከበረ እንዳልሆነ፣ ፍርድ ቤቱም እያስከበረው እንዳልሆነ በቂ ማሳያ ናቸው የሚል እምነት አለኝ።
በሁለቱም መዝገቦች አቃቤ ሕግ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከጥቂት ዓመታት በፊት በአስሩም ተከሳሾች ላይ የሽብር ወንጀል ፈጽመዋል የሚል ክስ መስርቶባቸው የነበረ ቢሆንም ፍርድ ቤቱ በነጻ አሰናብቷቸው ነበረ። ይሁንና አቃቤ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ጉዳዩ ሲመረመር መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ምሽቱ የመጨረሻ ዘገባ እናልፋለን። ድህነትን በተገቢው መንገድ በመቀነስ ከተባበሩት መንግስታት የምዕተ ዓመቱ ግቦች አንዱ የሆነውን ግብ ያሳኩት የአፍሪካ ሀገሮች 7 ብቻ መሆናቸውን ዛሬ ይፋ የተደረገ ሪፖርት አመልክቷል። በተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ያዘጋጀው ሪፖርት አክሎ እንዳሰፈረው በተጠበቀው መጠን ባይሆንም ሀገሮች ድህነትን መቀነስ ችለዋል። ሪፖርቱ ይፋ በተደረገበት ስነ ስርዓት ላይ የተገኘው እስክንድር ፍሬው ቀጥሎ ያለውን ዘገባ ልኳል።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ዛሬ ይፋ ያደረገውን ሪፖርት የሽግግር ሪፖርት ብሎታል። ከመጪው ዓመቱ የልማት ግቦች ወደ አፍሪካ ህብረቱ አጀንዳ 2063 እና ወደ ተባበሩት መንግስታቱ ዘላቂ የልማት ግቦች በሚደረግ ሽግግር ወቅት የተዘጋጀ በ2015 የተጠናቀቀው የመጪው ዓመቱ የልማት ግቦች ትግበራ በተለይ ድህነትን ከመቀነስ አንጻር የተሳካ እንዳልነበር ነው ሪፖርቱ ያመለከተው። ከ54 የአፍሪካ አገራት ውስጥ ድህነትን በታቀደው መሰረት መቀነስ የቻሉት 7 ብቻ መሆናቸውን የተጠቀሰው ግብጽ፣ ቦትስዋና፣ ደቡብ አፍሪካ፣ ናሚቢያ፣ ስዋዚላንድ፣ ቱኒዚያ እና ጊኒ ናቸው 7ቱ ሀገራት። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ፖሊሲ ክፍል ዳይሬክተር አዳም ኤል ሃይራይካ ለዚህ ምክንያት ያሉትን አብራርተዋል።
We had a lot of discussion about why Africa failed.
አፍሪካ በምዕተ ዓመቱ የልማት ግቦች በተቀመጠው መንገድ ድህነት ማጥፋት እንዳልቻለች በርካታ ውይይቶችን አድርገናል። ይህንን መወያየት የጀመርነው ከረጅም ጊዜ በፊት ነው። ለዘላቂ የልማት ግቦች ስንዘጋጅ ለዚህ ምክንያቱ ምንድን ነው? የምዕተ ዓመቱ የልማት ግቦች ማዕቀፍ በማኅበራዊ ልማት ጉዳዮች ላይ የሚያተኩር በመሆኑ ነው። ይበቂ አይደለም። የሚያስፈልገው ሁሉን አቀፍ አቀራረብ ነው። ኢኮኖሚያዊ፣ ማኅበራዊና አካባቢያዊ ማነቆችን መፍታት የሚያስችል።
ይህም ሆኖ የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር ከ1990 ጀምሮ እስካሁን ድረስ ድህነትን መቀነስ መቻላቸውን ሪፖርቱ አመልክቷል። በ1990 56.9% ከመቶ የነበረው የድህነት መጠን በ2012 ወደ 42.8% ዝቅ ማለቱ ነው የተገለጸው። ሰሜን አፍሪካ ብቻውን ደግሞ ድህነትን በ60% መቀነሱ ተጠቁሟል። ይህም ሆኖ በምዕተ ዓመቱ የልማት ግቦች የተቀመጠውን 28.4% ማሳካት እንዳልተቻለ ነው በሪፖርቱ የሰፈረው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት ነው። በድጋሚ ለማስታወስ ስርጭታችንን በተሻለ ጥራት ለማግኘት ትችሉ ዘንድ ወትሮም ከምናስተላልፍባቸው መስመሮች በተጨማሪ በተለይ በ15700 ኪሎ ሄርትስ ላይ እንድትፈልጉን በድጋሚ እናስታውሳለን። ወደ ሁለተኛው አጋማሽ ተሸጋግረናል። አብራችሁን ቆዩ።
የአስቸኳይ ጊዜ አዋጁን ተከትሎ እስራት መበራከቱን፣ በዚህም ስጋት ላይ መሆናቸውን በኦሮሚያ ክልል ያነጋገርናቸው ነዋሪዎች ገልጠዋል። በመንግስት በኩል አስተያየት እንዲሰጡን የባለስልጣናትን ስልክ የሞከርን ቢሆንም አንዳንዶቹ ስልካቸው ባለመስራቱ፣ አንዳንዶቹ ደግሞ ባለመነሳቱ እንዲሁ ተነስቶ በመዘጋቱ ማንንም አግኝተን ማነጋገር ሳንችል ቀርተናል ብላለች ጽዮን ግርማ በቀጣዩ ዘገባዋ።
በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በተለያዩ ከተሞች ይደረጉ የነበሩ የተቃውሞ እንቅስቃሴዎች መቆማቸውን፣ በከተሞቹም መረጋጋት እንዳለ ያነጋገርናቸው ነዋሪዎች ይናገራሉ። ነዋሪዎቹ እንደሚሉት መረጋጋቱ የተፈጠረው ደግሞ ከስጋት ነው። ሰዎች ሰብሰብ ብለው በአንድ ቦታ መጨዋወት፣ ከ12 ሰዓት በኋላ መንቀሳቀስ ይፈራሉ። ከስልኮቻቸው ላይ ፎቶ፣ ቪዲዮ እና የተለያዩ መልእክቶችን ያጠፋሉ። ጮክ ብሎ ስለ ፖለቲካ ጉዳይ መነጋገርና አስተያየት መስጠትም እንደሚፈሩ ይገልጻሉ። በአጠቃላይ ፍርሃት ውስጥ እንደሆኑ ይናገራሉ። በዛሬው ዕለት ወደ ተለያዩ ሰዎች ስልክ ደውዬ ለማነጋገር የሞከርኩ ሲሆን አስተያየት ለመስጠት ፈቃደኛ ያልሆኑት በርካታ ናቸው። ፈቃደኛ የሆኑትም ስማቸውን ጠቅሼ አስተያየታቸውን እንዳስተላልፍ አልፈቀዱልኝም። በኦሮሚያ ክልል በአወዳይ ከተማ ተማሪ እንደሆነ የገለጸልኝ አስተያየት ሰጪ እሱ በሚኖርበት አካባቢ የመከላከያ ሰራዊት በብዛት እንደሚገኝና ወጣቶች በነጻነት መንቀሳቀስ እንደማይችሉ ይናገራል። በድንገት መንገድ ላይ ስልክ ይፈተሻል የሚል ስጋት ስላለው ስልኩን ከማንኛውም ፎቶ አጽድቶ እንደሚንቀሳቀስ ገልጾልኛል። እናንተ ከተማ ትምህርት ቤት ተከፍቷል ወይ ስል ጠየቅኩት።
ትምህርት ቤት ተከፍቷል፣ ግን ሰው እዛ ሄደ።
አንተ ምንድን ነው የምትሰራው? ተማሪ ነህ?
እኔ ተማሪ ነኝ።
ትምህርት ቤት አልሄድክም?
አዎ አልሄድኩም።
ትምህርት ቤት ከተከፈተ ለምን አልሄድክም?
እዛ ስትሄድ በቃ መከላከያዎቹ ይያዛሉ። ለዛ በቃ ሰው እኛ እንዳለ ፈርተን ነው ያለው። እስር ቤት ይዞ ትሄዳሉ። ብዙ ጓደኞች አሁን እስር ቤት ያሉ አሉ። አዴሌ አካባቢ እስር ቤት አለ። እዛ በቃ እዛ ይዞ ይሄዳሉ።
ስለዚህ መታሰር ፈርተ ነው ትምህርት ቤት ያልሄድከው?
አዎ።
ስራስ አለ? ለምሳሌ አወዳይ በጫት ንግድ ይታወቃል እና የጫት ንግድ እንደዚህ አይነት እንቅስቃሴዎች አሉ?
ድሮ ነበረ። ማታም 24 ሰዓት እንሰራለን ነበረ። ግን ማታ የድሮ አሁን ግን ከአስቸኳይ ጊዜ ከወጣ በኋላ ከ12 ሰዓት በኋላ ገበያ ውስጥ መገኘት ክልክል ነው እያሉ እዛ ስትሄድ በቃ ይደበደባል እንዳሉ።
ሌላኛው ያነጋገርኳቸው ሰው የበዴሳ ከተማ ነዋሪ ናቸው። በቤት ውስጥ የቴሌቪዥን ስርጭት የሚከታተሉበት ዲሽ እንደተነቀለባቸው ገልጸው ከሁሉም በላይ ግን የንግድ እንቅስቃሴያቸው እንዳሰጋቸው ይናገራሉ።
ትንሽ ችግር አለው፣ ብዙ ችግር አለው። አሁን አንድ ሳምንት ውስጥ ጫት ምናምን እኔ ነገር ነው ወደ በዴሳ እና ወደ አቡዱ ቦኬ ገመቺስ ወደ ፊንፊኔ እሄዳለሁ። አሁን ግን ችግር ብዙ ችግር አለው። አገ መከላከያ መንገድ ላይ ይደብደቡል በዱላ።
ለምን
እኔ እንጃ። በቃ 12 ሰዓት በኋላ አልሄድም ይቻለም ምናምን አለ። በቃ ጭሮ ላይ በደንብ ዱላ ይዞ አለ አጋዞች።
በምዕራብ ጉጂ ዞን በቡሌ ሆራ ከተማ ነዋሪ የሆነው ሌላ አስተያየት ሰጪ እርሱ ስለሚገኝበት ከተማ ሲናገር ሰዎች በፍርሃት ውስጥ ናቸው፣ ስልክ ሲያወሩ ተሳቀው እንደሆነ የቴሌቪዥን ፕሮግራምም እንደማይከታተሉ ይናገራል።
ሰላም የሚባል ነገር ከአዋጅ ወደዚህ ሰላም የሚባል የለም። ንብረት እየተዘረፈ ነው። መረጋጋት የለም። ሰው አብሮ መቀመጥ መናገር የለም። ሆቴል ውስጥ ሰው 11 ሰዓት መቀመጥ አይቻልም። በጣም የሚያሰጋንና እንዴት እንደምንኖር ራሱ ግራ ገብቶናል።
በምንድን ነው የሚከታተሉት የሚቆጣጠሯችሁ? በምንድን ነው ያን እንዳታረጉ?
እስከ ቤት ድረስ ቶኮሻን የሚባል አንድ ለአምስት ተብሎ ጆሮ ጠቢዎች አሉ። ይሄ ሰዎች ነው የሚዘግቡት በየሰዓቱ።
ሌላ የነጆ ከተማ ነዋሪ ጋር ደወልኩና ስላሉበት ሁኔታ ጠየቅኩት።
ሁኔታው በጣም ውጥረት ላይ ነው፣ ስጋት ላይ ነው አለ።
ለምንድን ነው ስጋቱ የመጣው?
ምክንያቱም ሰው እንደ ልቡ መንቀሳቀስ አይችልም።
ማን ነው የሚከለክለው እንደ ልቡ እንዳይንቀሳቀስ?
ይፈራሉ። አዋጭ ስለወጣ እና በወታደር ቁጥጥር ስለሚኖሩ እንደ ልባቸው ለመንቀሳቀስ ይፈራሉ። ሰዎቹ በስጋት ላይ ናቸው።
እርሶስ?
ምን
እርሶ ስጋት የለውትም? እርሶ እስቲ የራሱ የግሎትን ይንገሩኝ።
እሬ ይፈራሉ። ለምን አልፈራም? ሰው ነኝ አይደለም እንደ አገሪቱ ውስጥ ስለሚኖረው ይፈራለሁ። ይፈራለሁ፣ በስጋት ይኖራለሁ። ዛሬ ነገ እያልኩ ይኖራለሁ። እግዚአብሔርን እየለመንኩ ይኖራለሁ። እንደ ሰዎቹ ምን በፍራቻ ይኖራለሁ።
ምን የደረሰባችሁ ጉዳት አለ እዛ አካባቢ?
እርግጥ እስካሁን እግዚአብሔር ፈጣሪ አምላክ ይመስገን በስጋት ላይ ነኝ። መቼም ሰዎቹ ላይ የደረሰ እኔ ላይ ይደርሳል የሚል ይመስላለኝ፣ ይፈራለሁኝ።
ሌላ ሰው ላይ ደርሶ ያዩት ነገር አለ?
ፊትም ታስሪያ እስር ቤት ገብቼ አውቃለሁ። ያ ሁኔታ ይመለሰብኛል ብዬ ይፈራለሁኝ።
ሌላ ሰውስ? ሌላ እርሶ አካባቢ ደርሶበት ጉዳት ደርሶበት ወይም ታስሮ ያዩት ሰው አለ?
አዎ ብዙ ናቸው እንጂ እስር ቤት ቆይቶ የተመለሱ ሰዎች ብዙ ናቸው። እኔ ዛሬም የታሰሩ ሰዎቹ ዛሬም ነበሩ።
ኢንተርኔት አለ? የሞባይል ኢንተርኔት አለ?
እረ ኢንተርኔት የለም፣ ፌስቡክ የለም፣ ተከልክለዋል። ሰው ከዚህ በፊት በምን ላይ እንደልባቸው የውጭ ሰው ላይ የሚደርስ ጉዳት ወይምን ይሰማሉ። አሁን እሱ ተከልክለዋል። በየሰው ቤት የዞሩ እንትኑ የሚያሳይ ይነቀላል። በሰው በስጋት ይኖራል እኮ ልባቸውን ለመገናኘት አይችሉም።
በአሁኑ ሰዓት በሀገሪቱ እየተከናወነ ስላለው ጉዳይና በአጠቃላይ ስናነጋግራቸው የቆየናቸው ሰዎች ስለሚያነሱት ጉዳይ እንዲሁም ነዋሪዎቹ ተፈጥሮብናል ስላሉት ስጋት ለመጠየቅ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ፣ የኮማንድ ፖስቱ ሴክሬታሪያትና የመከላከያ ሚኒስትር አቶ ሲራጅ ፈርጌሳና የጠቅላይ አቃቤ ህግ አቶ ጌታቸው አምባዬ የእጅ ስልኮቻቸው ላይ ደውለው ደውለን ስልኮቹ ባለመነሳታቸው እንዲሁም ጠርተው በመዘጋታቸው ምላሻቸውን ማካተት አልቻልንም። እንዲሁም ከኢንተርኔት ጋር በተያያዘ ምላሽ እንዲሰጡን የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዷለም አድማሴ ጋር ደውለን ስልካቸው ለሁለት ቀናት የመያዝ ምልክት እየሰጠ ምላሻቸውን ማካተት አልቻልንም። የሁሉንም ምላሽ እንዳገኘን ይዘን እንመለሳለን።
ጽዮን ግርማን ለዘገባዋ እናመሰግናለን። የመቀሌው ዘጋቢያችን ግርማይ ገብሩም ዛሬ ከሰዓት መቀሌ ከተማ ውስጥ በተለያዩ የስራ ዘርፍ ተሰማርተው የሚኖሩ ሰዎችን ስለ አስቸኳይ ጊዜ አዋጁ አስተያየታቸውን እንዲሰጡት ጠይቋል። ነዋሪዎቹ ስማቸውንና የተሰማሩበትን የስራ ዘርፍ በመግለጽ ይጀምራሉ።
እንባዬ ተስፋው ነኝ። እዝጋሀዬ ይባላለሁ። ነጋዴ ነኝ። ትክክለኛ ነው የሚለው በእኔ ትክክለኛ ነው። አሁን በየክልሉ ቤተሰብ ወንድሞችን አሉን። መጀመሪያ ባጋጠመ ችግር ብዙ ሰው ተቸግሮ ነበር። ቤተሰብ ያለው ደግሞ ከመጠየቀ ዝም አይልም። አሁን ግን መንግስት ይሄ ሁሉ ንብረት ሳይወድም ህይወቱን ብዙ ሳይጠፋ ይሄ አሁን ያወጀው አስቀድሞ ቢሆን ነበር በጣም ጥሩ ነበረ። አሁንም ቢሆን ከዚህ የከፋ እንዳይመጣ ጥሩ ነው መንግስት ያደረገው። በእኔ አስተያየት ጥሩ እርምጃ ነው የሚለው።
ካሳውን አፍታ ይባላለሁ። ያው እዚህ መቀሌ ከተማ ላይ ባጃጅ በመንዳት ነው የምተዳደረው። እኔ የምኖርበት አካባቢ እንደምታየው የተረጋጋ አካባቢ ነው እየኖርኩ ያለሁት። ግን አዋጁ አስፈላጊ ነው የሚል እምነት አለኝ እንደኔ። ምክንያቱም በዚህ ቅርብ ጊዜ የነበረው ነገር ትንሽ አስጊ ስለነበር አዋጁን አውጀህ ሰላም ማምጣት የሚቻሉ ነው ከተገኘ አዋጁን ማወጁ ምንም አይነት ችግር አለው ብዬ አላምንም። አዋጁ አስፈላጊ ነው። እንደምሰማው ደግሞ አበረታች ውጤት እንዳለው ነው እየሰማ ያለሁት በአዋጁ ምክንያት።
አቶ ይርዳው መኮንን በመቀለ የሚገኘው ፕላኔት ሆቴል ባለቤት፣ መንግስት የአስቸኳይ ጊዜ አዋጅ ለማወጅ መሰረት ነበረው ብለው ያምናሉ?
እንዳየ ነው ባህር ዳር አካባቢ እንኳን አበባ ምርት 2100 ማፈናቀል ማለት በጣም ስንት ዓመት የተለፋበት ስንት ዓመት ጥረት የተደረገበት ነው። 2100 ሰራተኛ ስራ እድል ለመፍጠርና ግን በደቂቃ ውስጥ ነው የህዝብ የተበተነው። ቤተሰብ አሏቸው፣ ልጆች አሏቸው፣ ትምህርት ቤት ያስተምራሉ፣ ቤት ክራይ ይኖራቸዋል። ስራ ካልሰሩ እንዴት አድርጎ መኖር ማትችል ማለት ነው። ስለዚህ አስቸኳይ አዋጅ በጣም ትክክልና ሰዓት ነው የምለው። ቀደም ብሎ ማድረግ ነበረባቸው ሳይሆን ነበር መንግስት መከታተል የነበረበት ከሆነ ግን ትክክል ነው የምለው። ምክንያቱም ያኔ ምንም አይነት ትራንስፖርት አልነበረም፣ በየክፍለ ሀገር ቁሞ ነው የነበረው። አስቸኳይ ብሎ መንግስት ካወጀ በኋላ ግን ያው ወደ ነባር ስራውን እየተመለሰ ነው ማለት ነው።
ይሄ ምናልባት ጎብኚዎች እንዳይመጡ ልክ እንደናንተ ትላልቅ ሆቴል ላላችሁ ተጽዕኖ ሊኖረው ይችል ይሆናል።
ከውጭ የሚመጡ ቱሪስቶች ከባድ ተጽዕኖ አሳድሯል። በተለይ በሆቴልና በሪዞርት በሬስቶራንት ብዙ ሪዘርቬሽን ተሰርዞብናል። አትሊስት ጥቅምት አንድ ጀምሮ እስከ ጥቅምት 30 ፉል የነበረው ቤቱ ከ40% 50% በታች ወርዷል።
አቶ አማኑኤል ተስፋይ እንግዲህ ሁመራ አካባቢ በሰሊጥ ምርት ተሰማርተው ይኖራሉ። መንግስት ይህንን የአስቸኳይ ጊዜ አዋጅ በማወጁ ምክንያት ምንድነው የታየው ለውጥ? እስኪ ይህንን ይንገሩ።
የታየው ለውጥ ከፍተኛ ነው። ምክንያቱም በእኛ አካባቢም ስጋቶች ነበሩ። ምክንያቱም ከጎንደር ወደ ሁመራ የሚወስደው መስመር እንደሚታወቀው የተለያዩ ግጭቶችን አስተናግደዋል። ስለዚህ ከዛ የተያያዘ ደግሞ የሁመራ ኢንቨስትመንትም ከጎንደርም ከጎጃምም ከትግራይም በብዛት ሰራተኞችን የሚጠቀም አካባቢ ነው። በዚህ ምክንያት አደጋ ላይ ገብቶ ነበር። ይህን ሁሉ ያለ ስጋት እዛ ቦታ ላይ እንዲሰራ ያደረገው አንዱ አዋጁ ነው። ስለዚህ አዋጁ ትክክለኛና ጊዜውን የጠበቀ ነው ብዬ ነው ማምነው።
መቀለ ከተማ ውስጥ ግሪን ቫሊ ካፌ ውስጥ ነው ያለነው። አቶ ፍሳ ዮሐንስ
ግርግር በነበረበት ወቅትና አሁን ሰላም ባለበት ያለው አነጻጽረን ማውራት ያለብን በዚህ ጉዳይ ላይ ተጠቃሚ የነበረው ማን ነው? ተጠቃሚስ ማን ነው ስንል ተጠቃሚ የነበሩ ሰዎች ከጉዳዩ በስተጀርባው ነው። ጥይቱም ሆነ ጭሱ የማይነካቸው ሰዎች ናቸው። ዱላውንም ምኑም የሚደርሳቸው ሰዎች ግን ንጹሃን ሰዎች ናቸው፣ ወጣቶች ናቸው፣ ነገሮችን የማያውቋቸው ሰዎች ናቸው። እና ያንን አሁን በአሁኑ በተወሰነ መልኩ ተወግደዋል ብዬ ተስፋ አደርጋለሁ። መንግስትም የልጆቹ ጥያቄ ይሰማቸዋል፣ አብሮ ይቀመጣሉ፣ ያወራሉ፣ ያለው ችግራቸው ይፈታሉ ብዬ አምናለሁኝ። ምክንያቱም ህዝብን ካላዳመጥክ ህዝብን አታስተዳድርም፣ ተወያይቶ ችግሮች ይፈታሉ ብዬ አምናለሁ።
ዶክተር አባ ግደይ ስዩም፣ ይህ የአስቸኳይ ጊዜ አዋጅ ለማወጅ መንግስት ህገ መንግስታዊ መሰረት የለውም የሚሉ ኢትዮጵያውያን አሉ። በዚህ ላይ የእርሶ አስተያየት?
በመንግስት አቅም
ሊቆም የማይችል አይነት ድብብጥና የሰላም ጦት ከመጣ ምን መደረግ አለበት? የሆነ ዘዴ መፈለግ አለበት። ከቁጥጥር ውጪ ሄዶ ነበር። ከቁጥጥር ውጪ እየሄደ እንዳለ ለህዝብ አሳውቆ የግድ ወደ ህገ መንግስቱ ተመልሶ ያቸኳይ ጊዜ አዋጅ ማወጅ ስላለበት ሊታወጅ ይገባ ነበር። እኔ እንደግሌ ይሄ ዘላቂ መፍትሄ ያመጣል ብዬ አላምንም። ጊዜያዊ ነው፣ ማረጋጊያ ነው። ስለዚህ አሁን መንግስት ይሄ እንደ ጊዜያዊ ወደ ሰላም መመለስ ሊጠቀምበት ይገባዋል። ከዛ በኋላ ግን ይሄ ብጥብጥ ይሄ ችግር ከየት እየመጣ ምንድን ነው ምንጩ ብሎ ምንጭ ማየት ነው። ስለዚህ መንግስት ራሱን መፈተሽ አለበት ነው የኔ አቋም። እንደ አዲስ ህዝብን መስማት አለበት። ተቃዋሚዎችም ካሉ ሀሳባቸው ሊሰማ ይገባል። ብዙ ጊዜ አንድ ድርጅት ወይም መንግስት ብቻውን ጥሩ ነገር ሊያደርግ አይችልም። በእኔ አስተያየት ጥሩ ሀሳብ ካለ ጥሩ ሀሳቡን አስገብቶ ተቃዋሚም ሰላምን ይደግፋል ማለት ነው። ዘንሳ
ጌታቸው ኪሮስ እባላለሁ። ጫማ መጥረግና በጫማ መስፋት ነው የምኖረው። እኔ የምለው እስከ መቼ ነው እንደዚህ ያለ የምኖረው? መንግስት ዘላቂ የሆነ መፍትሄ አምጥቶ ከህዝቡ ተቀራርቦ የትና የት ነው ችግር ያለው ብሎ መፍታት አለበት እንጂ እንደዚህ ያልክ እስከ መቼ ትኖራለህ? መቼስ በዲሞክራሲ አገር እንደኔ ተቀባይነት የለውም። ዘላቂ መፍትሄ የሚሆነው ተቀራርበህ መስራትና ችግሩ መፍታት ነው እንጂ የስላዎች አይደለም። ግን ጊዜያዊ ብሎ ስላመነ መንግስት ዋናው ነገር እነዚህ ህዝቦች ወይም ደግሞ እነዚህ አመጽ የሚያደርጉት ጥያቸው ምንድን ነው? ብዙ ወጣት አለ እኮ ስራ የሌለው እንደምታውቀው። ስለዚህ ስራ መፍጠር ነው ያለበት። የከተሳካ ነው እንጂ የሚፈታው ስለ አወጭ አይደለም ዋናው ነገር።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የምሽቱ ቅንብር ደግሞ ቀጣዩ ማለቴ ነው አፍሪካ በጋዜጦች አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ 1600 ሰዎች እንደታሰሩ ቢቢሲ ዘገበ። ኢትዮጵያ ትርምስ እየገጠማት እንደሆነ ዘ ኢኮኖሚስት ገለጸ። ወደ የመን የሚፈልሱት የአፍሪካ ቀንድ ተወላጆች የሚገጥማቸው ችግር የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ኢትዮጵያ ውስጥ ስለታወጀው የአስቸኳይ ጊዜ አስተዳደር ሲዘግብ በአዋጁ መሰረት 1600 ሰዎች እንደታሰሩ ገልጿል። ባለፈው ሰኞም 1000 የሚሆኑ ሌሎች ሰዎች ታስረዋል ይላል። ሰዎች የታሰሩት የሀገሪቱን ጸጥታ ለማስከበር እንደሆነ አንድ የመንግስት ባለስልጣን ለቢቢሲ መናገራቸውን ዘገባው ጠቅሷል። የፋና ብሮድካስቲንግ ኮርፖሬሽን ድረገጽ ሰፊ ተቃውሞ በተካሄደባቸው ኦሮሚያና የአማራ ክልሎች የተካሄዱት እስራቶችን ዘርዝሯል ይላል የቢቢሲው ዘገባ። ለስድስት ወራት ያህል በሚዘልቀው የአስቸኳይ ጊዜ አዋጅ መሰረት ሰዎች ካለማዘዣ ሊታሰሩ ይችላሉ ካለ በኋላ ዘገባው ሰዎቹ የታሰሩት ሻሽመኔ በምትገኝባቸው 5 ቦታዎች ነው ይላል። የታሰሩት ሰዎች በቅርቡ በተካሄደው የኃይል ተጠቃሚነት ተግባር ተሳትፈዋል በሚል የሚጠረጠሩ ናቸው። ብዛት ያላቸው የተዘረፉ መሳሪያዎች ለመንግስት እንዳስረከቡም የፋና ስርጭት ድረገጽ እንደገለጸ የቢቢሲው ዘገባ ጠቁሟል። ተቃዋሚዎቹ ኢላማ ያደረጉት የውጭ የንግድ ተቋማት የሚገኙባቸው የንግድ ንብረቶችን እንደሆነ ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ዘ ኢኮኖሚስት የተባለው መጽሔት ድረገጽ ደግሞ በኢትዮጵያ ስለታወጀው የአስቸኳይ ጊዜ አስተዳደር ዘግቧል። ኢህአደግ ከ25 ዓመታት በፊት ስልጣን ከያዘበት ጊዜ አንስቶ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አስተዳደር ሲያውጅ ለመጀመሪያ ጊዜ ነው ይላል። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ግልጽ ባይሆንም በፖሊሶችና በታጠቁ ወንጀለኞች መካከል ግጭቶች ሲካሄዱ ቆይተዋል። የውጭ ተወላጆች ይዞታ በሆኑ ኩባንያዎች ላይ ጥቃቶች ተፈጽመዋል። አንዲት አሜሪካዊት ተመራማሪ ከአዲስ አበባ ወጣ ብሎ በሚገኘው ቦታ ላይ ስትጓዝ ተገድላለች። ተቃዋሚዎች በርካታ መውጫና መግቢያ መንገዶችን ዘግተዋል ሲል ጽሑፉ ያወሳል። መንግስት ያስቸኳይ ጊዜ አስተዳደር ለማወጅ የመጨረሻ ምክንያቶች ከሆኑት መካከል ላንጋኖ ሐይቅ ላይ በሚገኙት ሆቴሎችና ሰበታ በሚገኙት የቱርክ የጨርቃጨርቅ ፋብሪካዎች ላይ የተፈጸሙ ጥቃቶች ናቸው። አጥቂዎቹም በሚገባ የተደራጁና የታጠቁ ናቸው። አንዳንዶቹም በሞተር ቢስክሌት እየተዘዋወሩ ያጠቁ እንደነበር ተዘግቧል። በተለይም መንግስትን ያሳሰበው የውጭ መዋዕለ ንዋይ አፍሳሾች ጨርሶ ከሀገሪቱ እንዳይወጡ ነው። አንድ የአሜሪካ የአበባ ተክል ኩባንያ በቅርቡ ከሀገሪቱ ወጥቷል። ሌሎችም ይህን ፈለግ እንዳይከተሉ ስጋት አለው። የአስቸኳይ ጊዜ አዋጅ ያወጀውም የውጭ መዋዕለ ንዋይ አፍሳሾችን ለማረጋጋት ነው። የውጭ መዋዕለ ንዋይ አፍሳሾቹ የኢትዮጵያ ኢኮኖሚ ባሳየው ፈጣን እድገት የተማረኩና መንግስት የጸጥታ ሁኔታን በመቆጣጠር ረገድ ያሳየው በነበረው ስኬት የተማመኑ ናቸው በማለት ጽሑፉ ይዘረዝራል። ዘኢኮኖሚስት ድረገጽ ላይ የወጣው ጽሑፍ አያይዞም በአሁኑ ወቅት ሰላም ያለ ይመስላል። የጀርመን ቻንስለር አንጌላ መርከል በአካባቢው ስለሚፈልሱት ስደተኞች ጉዳይ ለመነጋገር አዲስ አበባ ደርሶ ተመልሰዋል። የተቃዋሚዎችን እንቅስቃሴ ለማገድ የቆመው ሞባይል ኢንተርኔት ተደራሽነት ብቅ ጥፍት ይላል። አዲስ አበባ ላይ ያለው ሁኔታ በድሮው እንቅስቃሴው እንደቀጠለ ነው። የአዲስ አበባ ነዋሪዎች ከእርስ በርስ ጦርነት ይልቅ አምባገነንነት ይሻላል የሚል አመለካከት አላቸው በማለት ያብራራል። ያም ሆኖ ግን የሀገሪቱ የወደፊት ሁኔታ ያሳስባል። ካለፈው ህዳር ወር አንስቶ ከ500 በላይ የሚሆኑ ሰዎች እንደተገደሉ ተዘግቧል። ወጣቶች በሀገሪቱ የሚታየው የኢኮኖሚ እድገት ተቋዳሽ አልሆንም የሚል ስሜት አላቸው። ኢህአዴግ ከዚህ ቀደም የተነሱትን ተቃውሞዎች ለመወጣት ችሏል። ከ11 ዓመታት በፊት ከተደረገው ምርጫ በኋላ በተነሳው ተቃውሞ ቢያንስ 193 ሰዎች ተገድለዋል። በብዙ ሺህ የሚቆጠሩት ደግሞ ታስረዋል። በአሁኑ ወቅት ግን ኢትዮጵያውያን መንግስት እንዲለወጥ እየጠየቁ ነው ሲል ዘ ኢኮኖሚስት ድረገጽ ላይ የወጣው ጽሑፍ አውስቷል። ሪሊፍ ዌብ የተባለው የተባበሩት መንግስታት ድርጅት ድረገጽ በበኩሉ የመን ውስጥ ስላሉት የአፍሪቃ ቀንድ ሀገሮች ስደተኞች ጽሑፍ አውጥቷል። ጽሑፉ ያተኮረው እስካለፈው መስከረም ወር ስላለው የስደተኞች ሁኔታ ላይ ሲሆን የመን ውስጥ ከመኖሪያቸው የተፈናቀሉ የሀገሪቱ ተወላጆች 2.2 ሚሊዮን እንደሚሆኑ ገልጿል። ከአፍሪቃ ቀንድ ሀገሮች የሚሰደዱ ሰዎች ደግሞ ባለፈው መስከረም ወር በቀይ ባህር፣ በአረቢያን ባህርና በአደን ባህረ ሰላጤ በኩል ቢያንስ 10,600 ፍልሰተኞችና ጥገኝነት የሚጠይቁ ሰዎች የመን እንደገቡ፣ ከእነሱም 77 ከመቶ የሚሆኑት ኢትዮጵያውያን፣ 23 ከመቶ ደግሞ ሶማሌዎች መሆናቸውን ጽሑፉ ጠቅሷል። ወደ የመን ከተሰደዱት ኢትዮጵያውያን 98 ከመቶዎቹ ኦሮሞዎች እንደሆኑና ቃለ መጠይቅ የተደረገላቸው ኢትዮጵያውያን ፍልሰተኞች ሁሉ ከ6,000 እስከ 9,000 ብር ለህገወጥ አሸጋጋሪዎች ከፍለው ጅቡቲ እንደገቡ መናገራቸውን ሪሊቭ ዌብ ላይ የወጣው ጽሑፍ ጠቅሷል። ስደተኞቹ የመን ከገቡ በኋላም ጠረፍ ላይ በሚጠብቋቸው ሌሎች አሸጋጋሪዎች የመጠለፍ አደጋ እንደሚገጥማቸው ጽሑፉ ሲገልጽ፣ ከ50 በላይ የሚሆኑ ሴቶች የመን እንደገቡ ወዲያውኑ በዱርዬዎች ተጠልፈው የገቡበት እንዳልታወቀ ጠቁሟል። አብዛኞቹ ኢትዮጵያውያን የሆኑ አፍሪቃውያን ስደተኞች በሀገሪቱ ባሉት አማጽያን ሊመለመሉ ይችላሉ በሚል ጥርጣሬ የመን ውስጥ እንደሚታሰሩ ሪሊቭ ዌብ ላይ የወጣው ጽሑፍ አውስቷል። ወደዚህ የሚመጡት ሁሉ በተለይም ኢትዮጵያውያኑ ወጣት ወንዶች መሆናቸውን ስላስተዋልን አስረናቸዋል። ጠላቶቻችን ሁቲዎችና የቀድሞ ፕሬዚደንት አሊ አብደላ ሳልህ በደቡብ ክፍል በሚገኙት ወንድሞቻችን ላይ በሚያካሄዱት ጦርነት እንዲዋጉ እየመለመሏቸውን የሚል እምነት አለን ሲሉ የአደን የጸጥታ ኃላፊ መናገራቸውን ድረገጹ ላይ የወጣው ጽሑፍ ገልጿል። ዓለም አቀፍ የፍልሰት ድርጅት አይኦኤም በገለጸው መሰረት በብዙ መቶዎች የሚቆጠሩ ስደተኞች ከየመን ወደ ጅቡቲ እየተባረሩ ነው። በአሁኑ ወቅት ከየመን ወደ ጅቡቲ የተባረሩ 600 የሚሆኑ ኢትዮጵያውያን የፍልሰቱ ድርጅት እንዳስጠጋቸው ጽሑፉ ጨምሮ ገልጿል። ሌሎች 314 የሚሆኑት ደግሞ ድንኳን ውስጥ እንዳስቀመጣቸው፣ ሰዎች ህገወጥ በሆነ መንገድ የሚሸጋገሩበትን መስመር ለመዝጋት በሚደረገው ጥረት በብዙ ሺህ የሚቆጠሩ ኢትዮጵያውያን ፍልሰተኞች ከጅቡቲ ለመውጣት ሊያስቸግራቸው ይችላል የሚል ስጋት እንዳለ ጽሑፉ አውስቷል። ኢትዮጵያውያኑ ስደተኞች ወደ የመን የሚጓዙት በጅቡቲ በኩል ሲሆን ጅቡቲ ከኢትዮጵያ ጋር ባላት መልካም ግንኙነት ምክንያት እዛ መቆየት እንደማይፈልጉ ሪሊቭ ዌብ ድረገጽ ላይ የወጣው ጽሑፍ ጠቁሟል። በሌላ በኩል ደግሞ በየመን ከሚካሄደው ውጊያ ሸሽተው ወደ አፍሪቃ ቀንድ ሀገሮች የሚሰደዱት የመናውያን ብዛት እስካለፈው መስከረም ወር ላይ በነበረው ጊዜ ውስጥ 89621 መድረሱን ጽሑፉ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የያዝነው የአውሮፓውያን ወር ኦክቶበር ማለት በዩናይትድ ስቴትስ ለመኖርና ለመሥራት ፍላጎት ላለው ማንኛውም ሰው የቪዛ ሎተሪው መርሃ ግብር የሚገባበት ጊዜ መጀመሪያ ነው። መርሃ ግብሩ ግሪን ካርድ ሎተሪም በመባል ይታወቃል። ዘንድሮ እንደ አውሮፓውያን ዘመን አቆጣጠር ለ2018ቱ ፕሮግራም ማመልከቻ የማስገቢያ መስኮቱ የተከፈተው ባለፈው ኦክቶበር 4 2016 ማለትም መስከረም 24 ቀን 2009 ዓ.ም ሲሆን የመዝጊያው ቀን ኖቬምበር 7 2016 ወይም በኢትዮጵያ አቆጣጠር ጥቅምት 28 ቀን 2009 ዓ.ም ከጠዋቱ 1 ሰዓት ላይ ነው። ዩናይትድ ስቴትስ የፍልሰተኞች አገር ናት። አሜሪካን የወደፊት መኖሪያቸው ማድረግ የሚፈልጉትን መቀበሏንም ትቀጥላለች። በታሪካችን ሁሉ የፍልሰተኞች ቡድኖች በዩናይትድ ስቴትስ ልዩ አስተዋጽኦ አበርክተዋል። በእነኚህ ሁሉ ከተለያዩ ሀገሮች የፈለሱ ሰዎች ባይሆን ኖሮ ዩናይትድ ስቴትስ አሁን ካለችበት ደረጃ መድረስ ባልቻለች ነበር። ያም ሆኖ ሁሉም የማኅበረሰብ ቡድኖች ሀገራችን ውስጥ በደንብ ተወክለዋል ማለት አይደለም። ያን ክፍተት ይህ የቪዛ ሎተሪ መርሃ ግብር ለመሸፈን ይረዳል። በዚህ ፕሮግራም አማካይነት ዩናይትድ ስቴትስ አሜሪካ ለመኖር የሚፈልጉ 50,000 ስደተኞችን በየዓመቱ ለመቀበል ዝግጁ ናት። ያስገቡት ሎተሪ ከተመረጠ ወደ ዩናይትድ ስቴትስ መግባት የሚያስችሎትን ቪዛ ለማግኘት ማመልከት ይችላሉ። በማመልከቻው ላይ ባለቤቶንና ዕድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችዎንም ማስገባት ይፈቀዳል። ወደ ዩናይትድ ስቴትስ መምጣት ከፈለጉ እባክዎ ተከታዩን የድረገጽ አድራሻ ይጎብኙ። አድራሻው www.dvlottery.state.gov ነው። እደግመዋለሁ፣ አድራሻው www.dvlottery.state.gov ነው። ይህን ድረገጽ ሲከፍቱ ለ2018 እንደ አውሮፓውያን ዘመን አቆጣጠር የቪዛ ሎተሪ ፕሮግራም አስፈላጊውን መረጃ ሁሉ ያገኛሉ። ማመልከቻውን እንዴት እንደሚሞሉ ጨምሮ ጠቃሚ መረጃዎችን ይዟል። እንደ አውሮፓውያን ዘመን አቆጣጠር ሜይ 2 2017 ጀምሮ ወደዚህ ድረገጽ በመመለስ የማመልከቻውን ውጤት ማግኘትም ይችላሉ። እስከ መስከረም 2018 እንደ አውሮፓውያን ዘመን አቆጣጠር ድረስም ላስገቡት ማመልከቻ የተሰጠውን የማረጋገጫ ቁጥር አኑሩ። በሌላ በኩል ማስታወስ ያለብዎ ሁሉም ማመልከቻ የሚሞላው በኮምፒውተር አማካይነት መሆኑን ነው። በወረቀት የሚቀርብ ማመልከቻ ተቀባይነት የለውም። ባለፉት 6 ወራት ጊዜ ውስጥ የተነሱትን ፎቶግራፍ ከደብዳቤው ጋር ማያያዙትንም አይዘንጉ። ባለፉት ዓመታት የተጠቀሙባቸውን ፎቶግራፎች ለአዲሱ ማመልከቻው አያውሉ። ሲያመለክቱም አንዴ ብቻ ይሁን፣ ምክንያቱም ሎተሪ ነው ብለው በተደጋጋሚ አመልክተው ከተገኙ ውድቅ ስለሚደረጉ ነው። ሁሉም አመልካቾች የሚመረጡት ደግሞ በዕጣ ነው። የግሎን ኢሜይል አድራሻ ይጠቀሙ ሲያመለክቱ። በዚህ የማመልከት ሂደት ወቅት ደግሞ የሚከፍሉት ገንዘብ የለም፣ በነጻ ነው። አሞላሉም ከባድ አይደለም፣ ቀላል ነው። ሌላው ደግሞ ሂደቱን አፋጥናለሁ እያሉ ገንዘብ ከሚያስከፍሉ ማናቸውም ወገኖች መጠንቀቅ ነው። በድጋሚ ለማሳሰብ በሎተሪው ለመግባት ነጻና ቀላል ነው። www.dvlottery.state.gov ብላችሁ ግቡና ተመዝገቡ በማለት የቪዮርስ አንቀጽ መልካም እድል እየተመኘ አስተያየቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
¶¶
የተከበራችሁ አድማጮች፣ ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግድ ያመሸኑ አዲሱ አበበና
ቆንጅት ታየነን፣ የስርጭት መሐንዲሱ ኦድሪየስ ሪገስና ዝግጅታችንን ስትመራልን የቆየችው ብርሃን ኃይሉ ነች። አብራችሁን ስላመሻችሁ እናመሰግናለን።
በነገራችን ላይ ቀደም ሲል ያስተዋወቅናችሁ ኪሎ ሄርዝ 15700 ነው።
15700
በጥራት የሚደመጥበት ስለሆነ ፈልጉን።
ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል።